ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ድምጽ ጋር ወዳደረጉትና በትላንትናው ምሽት የመጀመሪያውን ክፍል ወዳሰማነው ቃለ ምልልስ ነው የምንወስዳችሁ። ጠቅላይ ሚኒስትር አብይ ከስልጣን ከያዙ ጊዜ አንስቶ የመጀመሪያቸው የሆነው በተለይ ከአሜሪካ ድምጽ ጋር ያደረጉት ይህ ቃለ ምልልስ በተለያዩ አበይት አገራዊ ርዕሰ ጉዳዮች ላይ ያተኮረ ነው። ጠቅላይ ሚኒስትሩን ቢሮአቸው ተገኝቶ ያነጋገራቸው እስክንድር ፍሬው ነው። እነሆ የቃለ ምልልሱን ሁለተኛ ክፍል።
እንግዲህ በለውጡ ሂደት ያጋጠሙ ካሉ ችግሮች አንዱ የህግ የበላይነት ጉዳይ ነው። በዚህ ርዕስ ላይ እናውራና ክቡር ጠቅላይ ሚኒስትር፣ በተለይ በአንዳንድ ክልሎች ያሉ መንግስታዊ ያልሆኑ ታጣቂዎች ብዛት ምን ያህል ያሳስበውታል? ምክንያቱም የደህንነት ስጋት መፍጠራቸውን ነዋሪዎች ስለሚናገሩ ማለት ነው ስለሚናገሩ። በእርግጥ እኔና እርሶ እየተነጋገርንበት ባለንበት በዛሬው ዕለት የህዝብ ተወካዮች ምክር ቤት በጦር መሳሪያ አስተዳደርና ቁጥጥር ረቂቅ አዋጅ ላይ የህዝብ አስተያየት እየሰበሰበ መሆኑን ሰምተናል። በዚህ ላይ ያለው አስተያየት ምንድን ነው? በተለይ ከመንግስታዊ ካልሆኑ ታጣቂዎች ብዛት አንጻር
የህግ የበላይነት ለአንድ መንግስት በጣም አስፈላጊ ነገር ነው። ግን የህግ የበላይነትን እንዴት ነው የምንረዳው? የመንግስትን የማድረግ አቅም ለመለካት የህግ የበላይነት ብቸኛ መዘኛ ነው ወይ ብሎ ማሰብ ጥሩ ነው። የሎ ኢንፎርስመንት ኤጀንሲስ ሁለት አይነት ቲንኪንግ አላቸው። አንደኛው የሶልጀር ሜንታሊቲ ይባላል። የአርሚ ሜንታሊቲ የሚባለው ጠላትህን መለየውን ዩኒፎርሙን የተቀመጠበትን ቀጠና በግልጽ ለይተህ በወገንና በጠላት መካከል የቦታ ያለባበስ የውስጣዊ ንግግር ኮድ ልዩነት ይኖርና ምንም አይነት እንቅስቃሴ ከጠላት ወገን ሲፈጠር ያ ነገር ጥቃት ለመሰንዘር ነው ብለህ ስታስብ የመከላከል እርምጃ ትወስዳለህ ወይም ታጠቃለህ። ግልጽ ነው ማን ማን እንደሚያጠቃ። ልብሱ፣ ንግግሩ፣ ቋንቋው በጣም የተለየ ነው። ሌላው ግን ስካውት ሜንታሊቲ የሚባለው በውስጥ ለምሳሌ እዚህ ካለን ሰዎች አንዱ የከፋ ሐሳብ ቢኖረውና እሱን ወደ ህግ ለማቅረብ የምንሄደው መንገድ ቅድም ካስቀመጥነው ጠላት ጋር ይለያያል። ይሄኛው መጥፎ ዜጋን ከዜጋ መከላከል ነው። ያኛው ጠላትን ከዜጋ መከላከል ነው። አንድ እረኛ በጎች ይጠብቅ፣ በጎቹን ምን አይነት ጥቃት ሊያጋጥማቸው እንደሚችል ይገምታል። ወይም ተኩላ ወይም ቀበሮ መጥቶ ካለበት ስፍራ በግ ሊተናኩል ይችላሉ። ቀበሮ ምን አይነት ከለር አላት፣ አካሄዷ ምን ይመስላል፣ ተኩላ ምን ይመስላል፣ እረኛው ያውቃል። አቅም እስካለው ድረስ ያንን የሚጠብቀውን ጠላት መጠበቅም መከላከልም ይችላል። አደገኛ የሚሆነው መጥፎ በግን ከበግ መከላከል ነው። አንድ ወገን ናቸው ብለህ በጋራ እየነዳቸው በአንድ በረት አስገብታቸው ስታበቃ የሚፈጠር ረብሽ ነው ለእረኛው ፈታኝ የሚሆነው። በእኛ ሁኔታ ዜጎች በተለያየ ድብቅ አጀንዳ በሚረብሹበት ሰዓት እነዚህ ሰዎች ጠላት ናቸውና እንግደል ማለት አንችልም። ቢረብሹም ዜጎች ናቸው፣ ቢረብሹም መብት አላቸው፣ ቢረብሹም ያያያዝ ስርዓት አለው። ያንን ፕሮፌሽናሊ ለይቶ ቀድሞ አውቆ ይዞ ለህግ ስርዓት አቅርቦ ችግሩን መፍታት በእኛ ብቻ ሳይሆን በብዙ ዓለም ፈተና ነው። በእኛ ሁኔታ ደግሞ ባለፉት ዓመታት ያው ትጥቅ እንደ ልብ የገባበት ሀገር በመሆኑ ብዙ ሰዎች ትጥቅ አላቸው፣ ብዙ አይነት ትጥቅ አላቸው። እነዚህ ትጥቅ የታጠቁ ሰዎች ሁለትም ሶስትም አስርም አስራ አምስትም እየሆኑ አንዳንዴ ደግሞ የወታደር ልብስ እየለበሱ ወታደር ውስጥ የነበሩና የወጡ ሰዎች ሊሆኑ ይችላሉ። ዩኒፎርም እየለበሱ በመታጠቅ ሰውን መቀማት፣ የመሳሪያ ንግድ ማካሄድ ይስተዋላል። ይሄ ችግር በቀጣይነት የተረጋጋ ሀገር ለመፍጠር አደገኛ በመሆኑ ለምሳሌ በምዕራብ ኢትዮጵያ የነበረውን መሰል ችግር ለመፍታት መጀመሪያ ብዙ ውይይት፣ ብዙ ንግግር፣ ብዙ ምክክር ተደርጎ ነገሩ ፈር ስላልያዘ ሰፋ ያለ ኦፕሬሽን ተካሂዷል። ብዙ ወንጀለኞች ተይዘዋል፣ ብዙ ተፈቷል። በዘረፋ በግድያ የተሰማሩ በመቶዎች የሚቆጠሩ ሰዎች ጉዳያቸው በፍርድ ሂደት ላይ ይገኛል። መሳሪያን በሚመለከት እነማን ይታጠቁ፣ እንዴት ህጋዊ ይሁን አሁን ያልከው አዋጅ የሚመልሰው ሆኖ ትጥቅን አላግባብ የመጠቀምና መዝረፊያ መሳሪያ ማድረግ ግን በቀጣይነት ኢትዮጵያ ውስጥ በጠንካራ ሁኔታ ካልሰራን በስተቀር ፈተና መሆኑ አይቀርም። በስፋት በመሰራጨቱና እንደ ሽፍታም የመሆን ባህሉ ትንሽ ሰፋ ያለ በመሆኑ ትልቅ ፈተና አድርገን በአዋጅም በኦፕሬሽንም የበለጠ ስፋት ችግር ያለባቸው ኤሪያዎች ለይተን እየሰራ እንገኛለን። ብዙዎቹም ለህግ እየቀረቡ ይገኛሉ። በሂደት መስመር እያያዘ ይሄዳል።
እነዚህን ታጣቂዎች አንዳንድ ክልሎች ጭምር በማስተባበር ይታማሉ ክብር ተከራይ ሚኒስትር ከዚህ አንጻር የሚወጡ መረጃዎች እንዳሉ እርሶ የሚያውቁ ይሆናል። ይሄ ምን ያህል እውነት ነው? ከሆነስ የበለጠ አሳሳቢ ያደርገው ወይ ችግሩ ነው?
ትጥቁን የሚያስተጥቁት ግለሰቦች የሚሆኑ ቡድኖች ባልተገባ መንገድ ትጥቅ መያዝና ያንን ተጠቅሞ ያልተገባ ሀብት ማግኘት፣ ሰው መግደል፣ መዝረፍ፣ ማስፈራራት ካለ ሁሌም ስጋት ነው። ጉዳዩ ማን አመጣ ብቻ ሳይሆን በማንኛውም ደረጃ ቢመጣ ያንን ተጠቅሞ በዜጎች ላይ የሚፈጸም ማንኛውም ጥቃት አስኪና አሳሳቢ ነው። ይሄ ለመፍታትና ለመከላከል እንድንችልም ነው ሰፊ የሪፎርም ስራ እየሰራ ያለ ነው። ብዙ ሰዎችም በዚሁ አግባብ መሰራ ሲያዘዋውሩ እየተያዙ መሳሪያዎች እየተያዙ ብዙ ሺህ የሚቆጠሩ ጥይቶች እየተያዙ ተሰማላቸው በሚዲያ ብዬ ነው። ይቀጥላል ይሄ ኦፕሬሽን። ይሄን ያደረግን የማስተካከያ እርምጃ በመውሰድ ማረጋጋት ይቻላል። ኢንቴንሽኑ ግን ከውስጥም ከውጭም በቡድኖችም በግለሰቦችም ሊነሳ ይችላል። ኢንቴንሽኑ ከየትም ይነሳ አይት ጥቃት እንዳያስከትልብን ባለበት የማስቀረት ጉዳይ ደግሞ የእኛን ጥንካሬ ይወስነዋል። ይሄን በሂደት የሚፈጠር ይሆናል።
የደህንነት ስጋት እየፈጠሩ ያሉት ግን ጠቅላይ ሚኒስትሩ የታጠቁ ቡድኖች ብቻ አይደለም። ባይታጠቁም ከየአካባቢው አስተዳደሮች አቅም በላይ የሆነ ተጽዕኖ ማሳደር የሚችሉ ወይም በአስተዳደሮቹ ተጠያቂ የማይደረጉ ቡድኖች፣ ስብስቦች የመሳሰሉትም በተለያዩ ክልሎች ይስተዋላሉ። ለነዚህ ነገሮች መፍትሄ ለማምጣት በመንግስት በኩል ምን እየተደረገ ነው? መንግስትስ ያውቃቸዋል እነዚህ ችግሮች?
አዎ ይታወቃሉ። ግለሰቦች ገዝፎ የሚታዩባቸው አካባቢዎች አሉ። ባለው የፖለቲካ ብልሽትና ለመተማመን በተለያየ ምክንያት በአንዳንድ ሰፈር የገዘፈ ማንነት የያዙ አይነክ የሚመስሉ ግለሰቦች እየተፈጠሩ እነዚህ ግለሰቦች መንግስት ማንኛውንም እርምጃ ወይም የህግ ማስከበር ስራ እንዳይሰራ ቀደም ተብሎ የህዝቡ አለኝታ መከታ አድርጎ ይመስልና ህዝቡም እስኪገነዘበው ያን የመከተል ሁኔታ ብዙ ቦታ ይታያል። እንደዚህ አይነት ጉዳይ ግን የሚመክን ነው። በቀጣይነት በርጓ መንፈስ መቀጠል አይቻልም። አሁን አንዳንዱን በመታገስ በጣም በከፍተኛ ትግስት እያለፍን ያለ ነው። ሰዎችን ለመግጣት ወይም ሰዎችን በህግ ለመጠየቅ የሚደረገው ሂደት ከሰዎቹ ያለፈ እዳ እና ዳፋ ስላለው ጭምር ነው። ብዙዎቹ እንደዛ አይነት ሰፋ ያለ መረብ የዘረጉ በመሆናቸው ያም ሆኖ የከፋ ችግር ያለባቸውን በመያዝ ላይ እንገኛለን። ሌሎቹም እንዲመከሩ እያደረግን እንገኛለን። የሚቀጥል ከሆነ ግን ያው መንግስት እርምጃ መውሰዱ አይቀርም። ለተወሰነ ጊዜ የሚያኮርፉ ኃይሎች ቢኖሩም በሂደት አላማውን ይገነዘባሉ በሚል ሂሳብ የማስተካከያ እርምጃ መውሰዱ ግድ ይሆናል ማለት ነው። የሚቀጥል ከሆነ እርምጃ ካልወሰድን ጥፋቱ እየሰፋ ስለሆነ
እየተወሰደ ያለው እርምጃ በቂ ቢሆን ኖሮ ውጤቱን እናየው ነበር እስከ ማለት ይሄዳሉ አንዳንድ ሰዎች። እርምጃው በቂ ባይሆን ነው አንዳንድ ነገሮች ይቀጥሉት ይላሉ። እርግጥ በቂ አይደለም እርምጃው።
ብዙ ሰዎች ማለት ያስቸግረኝ ጥቂቶች ህግን የመበቀያ መሳሪያ ማድረግ ይፈልጋሉ። ለምሳሌ በደቡብ ጫፍ ያለ ሰው ስለ ህግ ማስከበርና መንግስት እርምጃ መውሰድ አለበት ሲል ሶስት ስላለው ወንጀለኛ አይደለም የሚናገሩ። ሶስት ያለው ወንጀለኛ የህዝብ ጠበቃ፣ የህዝብ አለኝታ፣ የህዝብ መከታ ነው። ሌላ ሰፈር ተቃዋሚ ጠላት ብሎ የሚያስበው ወይም ተቀናቃኝ ብሎ የሚያስበው ሰፈር ያለን ሰው ነው አልተያዘም የሚለው። በዚህ ጉዳይ በጣም ብዙ ኤክስፒሪየንስ አለኝ እኔ። ኦሮሚያ አካባቢ ስንቀሳቀስ የህግ ላይነት ይከበር ይሉኝና የህግ ላይነት ይከበር ብሎ የሚያስቡት እነሱ ጋር ባለው ችግር ሳይሆን ሌሎች ክልሎች የሚታዩትን እንደሆነ፣ ሌሎች ክልሎች ደግሞ ሲሄድ በፍጹም እዛ አካባቢ ያለውን ሳይሆን ኦሮሚያ ያለውን ወይም ደቡብ ያለውን እንደሚያዩ አይቻለሁ። ህግ ለሁሉም እኩል መሆን አለበት። ሁሉም በእኩል የሚዳኝበት መሆን አለበት። መበቀያ መሆን የለበትም። ህግን እናስከብረው፣ በህግ አግባብ መሆን አለበት። ስለዚህ መንግስት እርምጃ ሲወስድ እኔ ብሄር ነው የወሰደው፣ ከኔ ቡድን ነው የወሰደው የሚል ድምጽ በጣም በስፋት ይደመጣል። ያሳሰብ እየሰከነ እስኪሄድ ድረስ ህግ የማስከበር ስርዓቱን ይከታተላል። በዚህ ምክንያት ብዙ ትግስቶች ይደረጋሉ። ብዙ የመሸከም ጥፋት ባየን ቁጥር ወዲያው እርምጃ አንወስድም። ብዙ ቦታ ላይ የከፋ የከፋውን እየለየን እናደርጋለን። ይሄን እየገመገምን እያስተካከልን አሁን በቅርቡ ያወጣነው የሰላም እና ደህንነት እቅድ ሁሉንም የሎ ኢንፎርስመንት ኤጀንሲ ያካተተ እንዴት አድርገን የህዝቡን ሰላም ማረጋጋት እንዳለብን ህዝቡን እያስገነዘብን ህዝቡ ተባባሪ እያደረግን እነዚህን አዋኪ ኃይሎች እየለየን እርምጃ እንውሰድ በሚል እቅድ ወጥቶ እየሰራንበት እንገኛለንና ያንሳል ይበዛል የሚለው ሚዛን በየአውዱ ካልታየ ያስቸግራል። አሁን በዚህ አመት እስር ቤት ማስገባት ወይም ጉዳያቸውን በእስር ማየት ከምንፈልገው ሰው ቁጥር በላይ ነው ያለው። በሺ የሚቆጠር ሰው በሰላምና ደህንነት፣ በመፈናቀል፣ በኮራፕሽን ጉዳይ እስር ቤት ውስጥ አለ። ያንም ያክል ሰው አስቀምጦ እንት ማለት ፍላጎት የለም ወንጀል እንዲቀነስ እንጂ ስለኛ እንዲበረከት አይፈልግም ግን አሁንም ብዙ ሰዎች በፌደራልና በክልል በዚህ ጉዳይ ይታያሉና ይሄ እርምጃ ካለመወሰድ ሳይሆን የነበረንን ጠንከር ያለ በትናንሽ ምክንያት እርምጃ የመወሰድን ባለ ረገብ ከማድረጋችን ጋር ተያይዞ የሚነሳ ጥያቄ ነው ባንደ በኩል በሌላ በኩል ደግሞ የሰፈርን ሳይሆን የሌላ ሰፈር ወንጀለኛን ለማደን የሚታሰብ ስታቤ ነው ሁላችንም ጋር እኩል ካልሰላ ግን ዘላቂ ሰላም ማረጋገጥ አይቻልም።
አንድ አፍታ ወደ ጎረቤት ሀገር ልሰደው ጠቅላይ ሚኒስትር ከኤርትራ ጋር የተፈጠረው ሰላም ከዚህ አመት ዋነኛ ስኬቶቹ እንዳንዱ ይቆጠራል። ዩኔስኮ በቅርቡ የሰላም ሽልማት ያበረከተለትም ይሄንን ጭምር ከግምት በማስገባት ይመስላል። ሰሞኑን የኤርትራ የነጻነት ቀን አስመልክተው ባስተላለፉት መልእክት ኢትዮጵያ ያሉትን አንገብጋቢ ጉዳዮች በጋራ ለመፍታት ያላትን ዝግጁነት አረጋግጠዋል። ጉዳዮቹ ምን እንደሆኑ ሊነግሩን ይችላሉ? ለዚህ ምን ማለት ነው?
በመላ አፍሪካ በተለይም በምስራቅ አፍሪካ ብዙ አንገብጋቢ ጉዳዮች አሉ። ለኢኮኖሚክ ኢንተግሬሽን እየሰራን በመንገኝበት በዚህ ጊዜ ውስጥ ብዙ በጋራ መስራት ያለብን ኢኮኖሚካል ኢሹዋል፣ የደህንነት ኢሹዋል፣ የአጉራዎች ሀገራት ኢሹዋል፣ የሶማሊያና ኬንያ ኢሹዋል፣ የሱዳንና ደቡብ ሱዳን ጉዳይ አለ፣ የኤርትራና ጅቡቲ ጉዳይ አለ። በእነዚህ ሁሉ ጉዳዮች ላይ በሰላም፣ በደህንነት፣ በኢኮኖሚ ጉዳይ በቅርርብ በመከክር አብረን ለመስራት ያለን ፍላጎት ነው የገለጽነውና ችግር የበዛበት ቀጠና ስለሆነ ችግሮቹን ምንድናቸው ከሚል ጥሩ ነገሮች ምንድናቸው የሚል ይቀላል። ለምሳሌ በሶማሊያና በኬንያ መካከል ያለውን ችግር ይወሰን እንደሆነ ኤርትራ የሳውዝ ሱዳን መንግስት በጣም ከኢትዮጵያ ጋር ተደጋግፈውና ግዞን ሊፈቱት እንፈልጋለን። በሶማሌ እና በኬንያ መካከል ይፈጠር ማንኛውም ችግር ዳፋ ወደኛ እንደማይመጣ እናቃለን። በዚህ ምክንያት ይሄንን ጉዳይ እንደ አንድ ሹብን ወስድ በቅርበት አብረን እንስራ እንላለን። ሳውዝ ሱዳን እንደሚመለከት ሰፊ ችግር አለ። ያንን ችግር ለመፍታት ኢትዮጵያ ብቻኛዋ መፍትሄ አምጪያን አንገምትም፣ በጋራ እንፈታለን ብለን እናስባለን። በእኛና በኤርትራ ጉዳይም እንደዚሁ፣ በኤርትራና በሌሎች ሀገራት ጉዳይም እንደዚሁና በርካታ ችግር ያለበት አህጉር ነው፣ ክፍለ አህጉር ነው። በሌላ መንገድ ደግሞ ወደ ኢንተግሬሽን ለመሄድ የሚያስብ ነው። ይሄ ቅርርብ መከክር ውይይት ይፈልጋል። ያን ለማመላከት
እንግዲህ በተለይ በሁለቱ ሀገራት መካከል ያሉ የድንበር መተላለፊያዎች መዘጋትም እንደቀጠለ ነው። አሁንም ምንድነው እዛ ላይ ያለው ሁኔታ? ጠቅላይ ሚኒስትር
ድንበር ጋር ተያይዞ ሰላሙ ሲፈጠር በሁለቱም ወገን መክፈት በስፋት መክፈት ይታይ ነበር። ድንበሮቻችንን እንደ ውጭ ሀገር ሳይሆን እንደ ሀገር ሰው ይንቀሳቀሳል ከዚህም ከዚያም ማለት ይቻላል። ብዙም ጥብቅ ቁጥጥር አይደረግበትምና ብዙ ሰዎች ከዚህም ወደዛ ከዛም ወደዚህ የመምጣት ሁኔታ ነበር። ያ ብቻ ሳይሆን የኢትዮጵያ ተቃዋሚ ሆነው ወደ ኤርትራ የነበሩ ወደ ኢትዮጵያ ተመለሱ፣ የኤርትራ ተቃዋሚ ሆነው ወደዛ ያልተመለሱ ኃይሎች አሉ። ስለዚህ ይሄን የመከፈቱን ጉዳይ ሌሎች ኃይሎችም ለተለያየ አላማ የመጠቀም ፍላጎት እና ዝንባሌ ስለነበረ በኤርትራ መንግስት በኩል ያለው የድንበር ጉዳይ ለምሳሌ በአየር ያለው እንቅስቃሴ ኮንትሮልድ ነው። ስለዚህ በረራ ፍሪኩዌንሲውን ጨምረን እንቅስቃሴ ያደረግን ነው፣ የተገደበ ነገር አይደለም። ሁለተኛ በድንበሮቻችን ግን ቁጥጥር ማድረግ የሚያስችል የከስተም ስርዓት ፈጥረን ሰዎች ከአንድ ሀገር ወደ አንድ ሀገር ሲሄዱ ማወቅ የሚያስችል አቅም እስክንፈጥር እንደው ዝም ብለን የከፈትነው ጉዳይ አደጋ እንዳያስከትልብን የሚል ኮንሰርን አለ። ኮንሰርኑ ላይ ሰራንበት እንገኛለን፣ እኛም እንቀራዋለን። ከኤርትራ የተለያዩ ሰዎች ወደዚህ የሚገቡ ከሆነ ከዚህም ወደዛ የሚሄዱ ከሆነ ለሰላም፣ ለቱሪዝም፣ ለልማት ብቻ መሆን አለበት። ጥፋት የሚያስከትል ከሆነ በአንድ ሀገር ውስጥ አልፎ ሌላ ሀገር ጥፋት የሚያመጣ ማንኛውም ነገር ባለም አቀፍ ሕግም የተፈቀደ አይደለም።
ወደ ለውጡ ጉዳዮች ለመለሰው ጠቅላይ ሚኒስትር እንግዲህ አንዳንድ ችግሮችን በመመልከት ለውጡ ወደ ኋላ እንዳይመለስ የሚሰጉ ምን ሊፈጠር እንደሚችልም የሚያሳስባቸው ሰዎች አሉ። ኢትዮጵያ ችግሮቹን ተቋቁማ በዚህ የለውጥ መንገድ እንደምትቀጥል ምን ያህል እርግጠኛ ነዎት?
ስለ ነገ ምን ያክል እርግጠኛ ነህ አይባልም። ያው ነገ እንትገምታለህ፣ ትተልማለህ። የሆነ ሆኖ ለውጡ ይዘልቃል፣ መሰረትም ይጥላል ብዬ ነው የማስበው። መጀመሪያ ለውጡን ችግር ምን አመጣው ብዬ ወደኋላ በመመለስ ነው። ወደኋላ ተመልሼ የነበረውን ችግር በማይበት ወቅት በአንድ ወቅት በአፍላ እድሜ ወጣት እያለ ፋሽን የሆነ የምትወደው የምታደንቀው ልብስ ጫማ ሊኖር ይችላል። ያን ጫማ ለብሰህ ያን ልብስ ለብሰህ አጊጠህ ብዙ ድግስ ብዙ ሰርግ ተጉዘህ ሊሆን ይችላል። ነገር ግን ከጊዜ በኋላ አንተ እያደግክ እየወፈርክ እየረዘምክ ስትሄድ ያ ልብስ ደግሞ ባለበት ስለሚቆይ በቀጣይነት ፊዚካል ለውጡ ሲመጣ የቀደመውን ፋሽን የቀደመውን የወደድከውን ልብስ ልልበስ ብትል የማይመጥን ወይም የማይገባ ይሆናል። በዚህ ጊዜ ሊወሰድ የሚችለው ምጃ ሁለት ነው። አንደኛው ያደገው ማንነት ቆርጦ ገርዞ አስተካክሎ ወደ ልብሱ ወደ ጫማ ማስተካከል ነው። ሁለተኛው ደግሞ ልብሱን ወደ አዲሱ ማንነት ማምጣት ነው። ሰውን ቁመቱን ቆርጦ ፍቱን ቀንሶ ለልብስ ማስተካከል ተፈጥሮ አይደለም፣ አንናቹራል ነው፣ ማድረግ ያስቸግራል። ነገር ግን ሰው ባደገ ቁጥር እድገት ባለው ሰው ላይ የሚደረግነ ፊዚካል ለውጥ የሚከተል የአልባስ የልብስ የጫማ ለውጥ ይደረጋል። የመንግስትና ህዝብ ግንኙነት እንደዚህ ነው። ህዝብ ያድጋል፣ ህዝብ ይለወጣል። ፍላጎቱ ዛሬ ዲሞክራሲ ብሎ የጠየቀህ እና የመለስክለት መልስ ነገ በዚያ መልስ መኖር አትችልም። ህዝብ ፍላጎቱ ቁጥሩ አስተሳሰቡ እያደገ ሲሄድ መንግስት ደግሞ ከዚህ ቀደም እንዲያርግልህ እያለ መቆየት ሲፈልግ ያ ዲፈረንስ ተፈጠረ። መንግስት ምንም ስላልሰራ አይደለም፣ ግን የሰራቸውን ነገሮች እየተረከ መኖር ስለፈለገ እና ከአዲስ ለውጥ ጋር አብሮ መጓዝ ባለመቻሉ ነው ችግር ያጋጠመው። እኛም ለውጡ ሲመጣ የነበረው ድጋፍ እስረኞች መፍታት፣ ሚዲያዎች መልቀቅ፣ ኢትዮጵያ ውስጥ ያለውን ቴንሽን መቀነስ የነበሩ ጥያቄዎች ስለሆኑ ድጋፉ መጥቷል። አሁን ድጋፉን ቀጣይ የሚያደርገው አዳዲስ ሐሳቦች እየፈጠሩ ከህዝብ ፍላጎትና እድገት ጋር እየተጓዙ ያን እየመሩ በገቡት ቃል መሰረት ዴሊቨር ለማድረግ ጥረት የሚደረግ ከሆነ ማስቀጠል ይቻላል። ማስቀጠል የሚቻለው በመንግስት ወይም በመሪ ብቻ አይደለም። መላው የኢትዮጵያ ህዝብ የመለወጥን አስፈላጊነት በሚያነሳው ልክ ለለውጡ መሳተፍ አለበት። በብዙ መልኩ ያን ማድረግ ከቻል ለውጡ አሁን በጀመርነው አግባብ መስመር እየያዘ እድገት በምንፈልገው አቅጣጫ ሁሉ እያመጣን አዲስ ኢትዮጵያ እንፈጥራለን ብዬ አምናለሁ።
እንግዲህ የትንሳኤን በዓል አስመልክተው ያስተላለፉት መልእክትም የኢትዮጵያ ተስፋ ብሩህ እንደሆነ ያንጸባረቁበት ነው። ከጌታ ኢየሱስ ክርስቶስ ትንሳኤ ጋር ያያይዘው ከተቀሰሱት አንዱ ነገር ብቻ ላንብብ። በዛሬው ማዕበል የማይወሰዱና በአይሁድ የሐሰት ወሬ የማይናዱ የማይቀር ትንሳኤዋን ያዩታል። አየሩን ክፉ ወሬ ቢሞላውም ከሙታን የተነሱት ግን ወደ ከተሞች ገብተው መልካሙን ወሬ ያወራሉ ይላል እና ማዕበል የሐሰት ወሬ፣ ክፉ ወሬ የሚሉትን አገላለጾች ተጠቅመዋል። ከኢትዮጵያ ሁኔታ አንጻር ይግለጹልኝ፣ ምን ለማለት ፈልገው
ነው? በየቀኑ የምታዩት የምትሰሙት ሁሉ ኮስ ነው። ለምሳሌ ኢትዮጵያ ከጥቂት ዓመታት በፊት 20-30 ዓመት በፊት የደን ሽፋኗ 30% በላይ ነው። አሁን ከ4% ወርዷል። በረሃማነት እየመጣ ነው። የአየር ለውጥ ንብረቱ የኢኮሎጂክ መለዋወጡ በግብርናችን፣ በኑሯችን፣ በህይወታችን፣ በጤንነታችን ወጥተን ስንገባ ባለው የአየር ሁኔታ ተቀይሯል። ማንም ሰው ይታዘበዋል። ይሄ ዛፍ እንትከል ክረምት በሚባልበት ሰዓት አሁን ዛፍ መትከያ ጊዜ ነው ወይ ብሎ የሚያስብ አለ። ዛፍ የሚተከለው ለመንግስት አይደለም። ዛፍ የሚተከለው ለሌላ ሰፈር አይደለም። አንተ የምትተክለው በምትሰራበት በምትኖርበት ከባቢ ነው። እያየህ ለመደሰት ለትውልድ ለማሸጋገር ነው። እኔም ሌላውም ሰው እንደዚሁ በማንኛውም ሀሳብ ላይ የተቃርኖ ሀሳብ ይደመጣል። ተቃርኖ ሀሳብ መደመጡ ሳይሆን ችግሩ ያን ፖለቲካ አጀንዳ አድርጎ የማራገብ ሁኔታ በስፋት ይታያል። ይሄን አሻግሮ የሚያዩ ሰዎች ያስፈልጋሉ። ከውስጥ ባሻገር ማየት የሚችሉ ሰዎች ካልተፈጠሩ በስተቀር መሪ ኢማጂን ያደረገውን ማንኛውንም ምስል ዜጎቹ በተቀበሉት ልክ ነው ሪያላይዝ ማድረግ የሚችለው። ብዙዎቹ መሪዎች ፍላጎት መሻስ የሌላቸው አይደለም። ያያስተውተን ያለሙትን ነገር የሚገዛ ትውልድ ያለና የሚተባበር ትውልድ ያለ እንደሆነ ለውጥ ይመጣል። ቻይና ላይ ያየነው እሱ ነው። በሌሎች ሀገራትም ያየነው እሱ ነው። ለምሳሌ አዲስ አበባን ለማስዋብ የጀመርነው ፕሮጀክት መላው የኢትዮጵያን ሕዝብ ማስፈንጠዝ ያለበት ፕሮጀክት ነው። ምክንያቱም ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ እየተለመደ የመጣው ነገር ልጆቻችን በአካል ኢትዮጵያ ቢሆኑም ኢትዮጵያ አይደሉም። ትምህርት ፈልጉት ውጭ ሀገር ነው። ለህክምና መጓዝ የሚፈልጉት ውጭ ሀገር ነው። ለቫኬሽን ሜድ ፈልጉት ውጭ ሀገር ነው። እድገት ለውጥ ብለው የሚያስቡት ከሌሎች ሀገሮች ሄዶ መኖር ነው። ደግሞ ከሄዱም በኋላ በሚያዩት ነገር ይደመማሉ። ኢትዮጵያ ወደዛ መሄድ ትችላለች ብለው ለማሰብ ይቸገራሉ። የኛ ወላጆች ስለ ሀገር ክብር፣ ስለ ሀገር ፍቅር በነገሩ ልክ ልጆቻችን ይነገርናቸው አይደለም። ልጆቻችን ጭንቅላታቸው በጣም ከኛ የላቀ ነው። ዘመኑ ቴክኖሎጂ የተጣባው ነው። ብዙ ነገር ያያሉ፣ ሙቪ ያያሉ። ሌላ ቦታ የሚያዩትን ነገር እዚህ ሲያጡ ያን ይመኛሉ። ዜጎች ሀገራቸውን ወደው ለሀገራቸው ኢኖቬቲቭ ሆነው እንዲሰሩ ከዜጋ አንጻር ስናየው ትልቅ ትርጓሜ ያለው። ሁለተኛ አዲስ አበባ ያላት ጸጋ ወንዞቹ ናቸው። እንደ ሌሎች ከተሞች ሀይቅ የለንም ወይም ውቅያኖስ የለንም። ያለንን ወራጅ ውሃ ንጹህ ብናደርገው ለመጠጥም ለጤናም በጣም በጣም ጠቃሚ ነው። ብዙ ሰዎች ይጎዳሉ፣ ይሞታሉ። ከኢኮኖሚ አንጻር ብናየው ቱሪስቶች ኢትዮጵያ መጥተው ሆቴል ከተቀመጡ በኋላ ወጥተው መሄድበት ቦታ ባለመኖሩ በጣም ብዙ ማግኘት የሚገባናል የቱሪስት ፍሰት አሳጥቶናል። ለቱሪዝም አንዱ ጥቅም ምንድነው? በቀጥታ ሱቅ ቤት ገብቶ እንደመግዛት አይደለም። ቡና ሲጠጣ፣ ምግብ ሲበላ፣ ታክሲ ሲጠቀሙ በሁሉ ነገር ብዙ ሰዎችን ስራ የሚያስገኝ ሴክተር ነው። ለሀገር ኢሜጅም ከፍተኛ ጠቀሜታ አለው። እኛም ደግሞ ሌላ ቦታ እንደምናያቸው ውብ ጽዱ ከተሞች እኛም ጋር ማየት ያስፈልጋል። ይሄንን ካለምንም ስጋት ካለምንም ችግር ማበል ማስተት የሚያስተው ሰዎችን ቅድም ባነሳው ሐሳብ ልትወስድ ይችላል። አርቀን ኢማጂን ያደረግነውን ነገር እዩት ነው ያና የክ ሰዎች ሪያላይዝ ማድረግ ትችላላችሁ። አሁን ከግራና ቀኝ የምትሰሙት ነገር እንዳያስቀራችሁ የሚያስቀራችሁ ሰዎች ስላሉ ባልክ በተቀሰፈው ጊዜም የቀሩ ሰዎች አሉ። ወደ ስቅለት በነበረው ጉዞና ከትንሳኤ በኋላ የሰዎች ማንነት ይለያያል። ስለዚህ አሁንም ድል ይመጣል ለውጥ ይመጣል ስንል አምነው የሚከተሉና ለውጡን አይተው የሚያምኑ ሰዎች ይለያያሉ። እነሱን ኢንከሬጅ ለማድረግ ነው ሐሳቡ የተነሳው። እኔ ምን አይነት አዲስ አበባ ልትሆን እንደምትችል በጥቂት አመታት ውስጥ ምን አይነት ኢትዮጵያ ልትፈጠር እንደምትችል ሁሌም በአምሮዬ ኢማጂን አደርጋለሁ። ያ ኢማጂን ማድረጋትን ሀገር ነው ልጆቼ ወገኖቼ እንዲገነዘቡ እንዲሰሩላት እንፈልገው። ስለዚህ ብሩህ ተስፋ ማይበት ጉልበትም የሆነኝ ኢትዮጵያን መለወጥ ይቻላል የሚል ጽኑነት አለኝ። የሚለወጠው ኢትዮጵያውያን አምነው ሲተባበሩ መሆኑ እንደ ፕሪኮንዲሽን የሚቀመጥ ቢሆንም ያንን ለማመላከት ነው ብዙ ጊዜ ተስፋውን መልካሙን ነገር ለማሳየት ጥረት ማድረገው። የመሪ ሚናውም እሱ ይመስለኛል።